ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
የፍቅር ከተማ ድሬዳዋ ከጥቂት ወራት ወዲህ የግጭት ሁኔታዎች ብልጭ ድርግም ሲሉባት ይስተዋላል።
ሰው በመሆኑ ብቻ ነው ድሬዳዋስ መኖር የሚችለው። አሁን ግን 40/40 የሚለው አሰራር ከመጣ በኋላ ስጋት ሆኗል።
ድሬዳዋ እንድታደግ ወደ ቀደመ ክብሯ እንድትመለስ እንደ ከተማ ማድረግ አለባት። ከዛም በተረፈ ደግሞ ከኦሮሞ፣ ከሶማሌው፣ ከአማራው፣ ከትግሬው ሁሉም ሰው ተከባብሮ የሚኖርባት ከተማም ስለነበረች ከዚህ ቀደም ይህ በብሔር ከፋፍለሽ ግዛ የሚባለው 40/40 መቅረት አለበት ብለን እናምናለን።
ድሬዳዋ ላይ ትልቅ ችግሩ የገዘፈው ድሬዳዋ ብዙ ቀበሌዎች ከተማ ላይ እንደምናውቀው ብዙ ቀበሌ ብቻ ነው ያለው። ገጠር ላይ ደግሞ 38 ነው ያለው። ይሄ ነው ችግሩን አግዝቦ ያሳየው እንጂ ይሄ ነገር ሙሉ ለሙሉ እንደዚህ ነው ማይባል ነው። ነገር የሚሆነው 60 ቦታ ላይ ብቻ ነው።
ዘገባ ይዘናል።
እሁድ ህዳር 30 2011 ዓ.ም።
ጤና ይስጥልኝ የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን። እስከ ምሽቱ 4 ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በሮይተርስ የዜና ወኪል ዘገባ መሠረት ዛሬ በሱዳን ምስራቃዊ ግዛት በአልገዳሪፍ በደረሰ የሄሊኮፕተር አደጋ በትንሹ 7 የአካባቢ ባለሥልጣናት ሞተዋል። ከአደጋው ሰለባዎች መካከልም የክፍለ አገሩ አስተዳዳሪና 3 የደህንነት ባለሥልጣናት ይገኙበታል ተብሏል። በዛሬው የአውሮፕላን አደጋ ሌሎች ቁጥራቸው ለጊዜው በውል ያልተገለጸ ሰዎችን ጉዳት ደርሶባቸዋል። የክፍለ አገሩን የጸጥታ ሁኔታ ለመመልከት ነበር ተብሏል ባለሥልጣናቱ ይዟዟሩ የነበረው። በትክክል ያደጋው ምክንያት እስካሁን ግልጽ አይደለም። የአልገዳሪፍ ክፍለ ሀገር በአብዛኛው በእርሻ መስኩና በግብርና ፕሮጀክቶቹ ይታወቃል። አሁን በኢትዮጵያ የተጀመረው ለውጥ እንዲጠናከር ኢህአፓ የኢትዮጵያ ሕዝብ አብዮታዊ ፓርቲ የበኩሉን ለማድረግ በጉባኤ መወሰኑን የፓርቲው ሊቀመንበር ይፋ አድርገዋል። የለውጡ መሪ ኃይሎች በሀገሪቱ እየተፈጠሩ ለሚገኙ ችግሮች የፖሊሲ መፍትሄ ያዘጋጁ አይመስሉም ሲሉ አንድ የሕዝብ ድርጅት አመራር አባል ተናግረዋል። መለስካቸው አመሃ አጭር ዜና አድርሶናል።
ትናንት ከቀትር በኋላ በተዘጋጀ አንድ መድረክ ባያሌ 10 ዓመታት ውስጥ ለመጀመሪያ ጊዜ የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ አመራር አባላት በሀገር ውስጥ ይገኙ ከነበሩ አባሎቻቸው ጋር መገናኘታቸውን የፓርቲው ሊቀመንበር አቶ መርሻ ዮሴፍ ተናገሩ። አቶ መርሻ ዮሴፍ በዚህ ስብሰባ መክፈቻ ላይ እንዳስታወቁት ከሆነ በኢትዮጵያ ከቅርብ ጊዜ ወዲህ የተፈጠረው ለውጥ ኢህአፓን ከአያሌ ዓመታት የውጭ ቆይታው ወደ አገር ውስጥ ለመግባት ሊወስን እንዳስገድደው ጠቁመዋል። ኢህአፓ አሁን የተጀመረውን የለውጥ ሂደት ለማጠናከር የበኩሉን እንደሚያደርግ የገለጹት አቶ መርሻ ዮሴፍ አባላቱም አንገታቸውን ቀና አድርገው እንዲሄዱ ጊዜው መጥቷል ብለዋል። በሌላ በኩል ደግሞ በዚሁ ስብሰባ ንግግር እንዲያደርጉ ተጋብዘው ከነበሩት እንግዶች መካከል አቶ ክፍሉ ታደሰ ለሶስተኛ ጊዜ በኢትዮጵያ በተፈጠረው በዚህ የሽግግር ወቅት የለውጡ አንቀሳቃሽ ኃይሎች የለውጡን ተቃዋሚዎች ተግባራት የሚያመክሩበት ፖሊሲ ያላቸው እንደማይመስላቸው ገልጸዋል።
የኢትዮጵያ ሕልውና ጥያቄም ዛሬ ማስተማማኝ በሆነ ደረጃ ላይ አይገኝም። ጠቅላይ ሚኒስትሩን ለመግደል ተደጋጋሚ ሙከራዎች ተደርገዋል። የዶክተር አብይና የለውጥ አራማጅ ኃይሉ ሀገሪቱ በገባችበት የችግር አረንቋ ለመላቀቅ ከፍተኛ ጥረት እያደረጉ ቢሆንም ለችግሮች ሁሉ መሰረት አዲሱ የገዢ መደብ ነው በሚል እሳቤ ላይ የተመሰረተ ፖሊሲ አልነደፉም። ይነድፎም ከሆነ ይፋ አላደረጉም።
በስብሰባው ላይ የተለያዩ ጥያቄዎች ተነስተው ውይይት ተካሂዶባቸዋል። ፓርቲው ወደፊትም ተመሳሳይ መድረኮችን እንደሚፈጥር ተነግሯል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ባለፉት 2 ቀናት በሕገ ወጥ መንገድ ሲዘዋወር የነበረ 64,000 ዶላር እና 56 ሽጉጦችን በቁጥጥር ስር መዋሉን የገቢዎች ሚኒስቴር አስታውቋል። ከትላንት በስቲያ በቶጎጫሌ ንግሥቲ ገብረ እግዚአብሔር የተባለች ግለሰብ 64,050 ዶላር ደብቃ ወደ ውጭ ለማሸሽ ስትሞክር ተይዛለች ብሏል የሚኒስቴሩ የሕዝብ ግንኙነት ክፍል። በዚህ ዕለት አቶ ገብረ ሕይወት ትኩሴና ዘሚካኤል ገብረህይወት የተባሉ ተጠርጣሪዎች በተሽከርካሪ 302 ሞባይል ቀፎዎችን በህገወጥ መንገድ ወደ ሀገር ለማስገባት ሲሞክሩ ተይዘዋል ብሏል። ከቅርብ ጊዜ ወዲህ የጉምሩክ ቁጥጥር ስርዓት ተጠናክሮ መቀጠሉ የተገለጸ ሲሆን ህብረተሰቡም ሀገር የሚበጠብጡ ህገወጥ ድርጊቶችን በመጠቆም ትብብር እንዲያደርግ ተጠይቋል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ከየመን ጠቅላላው ህዝብ 2/3 ማለትም 20 ሚሊዮን የሚሆነው የምግብ ዋስትና የለውም። ለዚህም ዋና ምክንያቱ ያችን ድሮም ድሃ ሀገር ክፉኛ የደቆሳት የእርስ በርስ ጦርነት ነው። የዓለም የምግብ እርሻ ፕሮግራም ፋኦ፣ ዩኒሴፍ እና የዓለም የምግብ ፕሮግራም WFP ትላንት በጋራ ያወጡት መግለጫ ግጭቶቹ በዓለም አስከፊ ለሆነው ሰብአዊ ቀውስ አስተዋጽኦ አድርገዋል ብለዋል። ድርጅቶቹ በመግለጫቸው አክለውም በየመን ዛሬ 15 ሚሊዮን 900 ሺህ ህዝብ ከእንቅልፉ የሚነቃው ተርቦ ነው፣ የሚላስ የሚቀመስ የለውም ብለዋል። በፈረንሳይ የሎ ቬስት የሚሉት የተቃውሞ እንቅስቃሴ በሀገሪቱ ዙሪያ እየተካሄደ ሲሆን ትላንት 2000 የሚጠጉ ሰልፈኞች ተይዘው መታሰራቸው ተዘግቧል። የፈረንሳይን የዕለት ተዕለት ኑሮ በከፍተኛ ደረጃ ማደግ በመቃወም በብሔራዊ ደረጃ በተጠራው የቢጫ ሰደርያ ለባሾች የተቃውሞ ሰልፍ የተሳተፉት ሰዎች ብዛት 136,000 እንደሚጠጋ የሀገር አስተዳደር ሚኒስቴር አስታውቋል። ተቃዋሚዎች የፕሬዝደንት ኢማኑኤል ማክሮን አስተዳደርም ነቅፈዋል። ዛሬ የተቃውሞ ሰልፎቹ የተካሄዱት ከፓሪስ ሌላ በማርሴይ፣ ቦርዶ፣ ሊዮን እና ቱሉዝ ከተሞች ነው። 1723 የተያዙ ሲሆን 1220 እስር ቤት እንዲቆዩ ታዟል። በዩናይትድ ስቴትስ የተወካዮች ምክር ቤት ያሉ ዲሞክራቶች በፕሬዝደንት ዶናልድ ትራምፕ ላይ ከስልጣን የማባረር ህጋዊ ሂደት ሊጀምሩ እንደሚችሉ አንድ ቁልፍ ህግ አርቃቂ ዛሬ ተናግረዋል። የዩናይትድ ስቴትሱ መሪ በአታላዮች ተከበዋል። በ2016 ፕሬዝደንታዊ ምርጫ ለማሸነፍ በተካሄደውና የአሜሪካን ህዝብ ድምፅ ለመስረቅ በተፈጸመው ደባ እጃቸው አለበት ሲሉ የኒውዮርኩ ዴሞክራት ኮንግረስማን ጄሮልድ ናድለር አስረድተዋል። በመጨረሻም የዋይት ሀውስ ቤተ መንግሥት እልፍኛ አስከልካይ ጆን ኬሊ በያዝነው የአውሮፓውያኑ ዓመት 2018 መጨረሻ ላይ ከሥራ እንደሚሰናበቱ ፕሬዚደንት ዶናልድ ትራምፕ ትላንት ለጋዜጠኞች ተናግረዋል። አሁን ጆን ኬሊ ይሰናበታሉ። የሚሰናበቱት በጡረታ ነው ብዬ መናገር እችል እንደሆን ግን አላውቅም። ኬሊ ግሩም ሰው ናቸው ብለዋል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ህዳር 17 2011 ዓመተ ምህረት ምሽት ፕሮግራም ነው።
የጨረር ሕክምና ችግር በኢትዮጵያ
ተሰቃያቸው በረንዳ ላይ ወድጄ እንዳለ ስንት ነገር አየሁ። ተፋቀንኩ በላት። እዛም ደግሞ እንደገና ውጣ ውረዱ መከራ ነው። ሰኞ፣ ማክሰኞ፣ ሮብ ሲሉ የያዝኳትን ሳንቲሜን ጨረስኳት። ገለት
ሕክምና ማበቢያዎች ይገባሉ ላይ በጣም ትራውማታይዝ ሜንታሊ በጣም ከሚገባ በላይ ማከም ብቻ አይደለም እንደተባለው የበሽተኞቹን ራሱ በሽተኛው ወረፋው ደርሶት እንኳን ወይም ደግሞ ለምርመራ መጥቶ እንኳን የሚቆይበት ቦታ እንኳን የለውም።
መንግስት ትኩረት አድርጎ በያለበት ቦታ ይህ ማሽንም ቢተከልብን መድኃኒት ራሱ ክኒን በክኒን አቅም አናገኝም። ስንድቅ ሆስፒታል ነው የተባለበት ቦታ አናገኝም። እኛ
ስድስት ማሽኖች ሶስት ማሽኖች ሀገር ውስጥ ገብተዋል። ሶስቱን መግባት እየቻሉ ህንጻ ስራ ያለበ ነው እንዲቆዩ ያደረግናቸው።
የተቸገሩ ጤና ጥበቃ፣ ጥቁር አንበሳ ሁሉንም አነጋግረናል። አሁን ወደ መጀመሪያው ዝግጅታችን እንዝለቅ።
ድሬዳዋና በነዋሪዎቿ የሚነገሩ ችግሮቿ።
ድሬዳዋ በተጠራች ቁጥር ስለ ነዋሪዎቿ ስብጥርና ሰላም የፍቅር ከተማ የሚል ሐረግም እንደ አርማ ሁሉ አብሮ ይነሳላታል። ከጥቂት ወራት ወዲህ ግን የግጭት ሁኔታዎች ብልጭ ድርግም ሲሉ ይስተዋላል። ከዚህ ቀደም ባጠናቀር ነው አንድ ዘገባ የግጭቶቹ መነሻዎች ዕለታዊ ናቸው፣ ባሕሪያቸውም ጊዜያዊ ነው የሚሉ ሐሳቦችን አሰምተናል። ዘላቂ መፍትሄ ለማስፈን ግን የከተማይቱ ነዋሪ የሚያነሳው አጠቃላይ ችግር ሊቀረፍ ይገባል ይላሉ ሰዎች። ጽዮን ግርማ የተለያዩ ወገኖችን አነጋግራ በተከታዩ ዘገባዋ ተደስሰዋለች።
ወይዘሪት ጽህወት ተፈሪ ትባላለች። ተወልዳ ያደገችው ድሬዳዋ ከተማ ነው። በፖለቲካ ሳይንስ የመጀመሪያ፣ በቢዝነስ አድሚኒስትሬሽን ደግሞ ሁለተኛ ዲግሪዋን የተማረችው ድሬዳዋ ውስጥ ነው። በተማረችው ትምህርት ከተማው ላይ ስራ ማግኘት ስላልቻለች አዲስ አበባ በአንድ ትምህርት ቤት ውስጥ ያስተዳደር ስራ ላይ ተሰማርታ ያገለገለች እንደምትገኝ ተናገራለች። ድሬዳዋ ከተማ ለነዋሪዎቿ በተለይ ደግሞ ለወጣቶች ምቹ አይደለችም ትላለች። ምቾቷን የነሳት ከተማው አሁን የምትተዳደርበት 40/40/20 በሚል የብሔር ድርጅቶችን ቆጥሮ የተደራጀ የፖለቲካ የካቢኔ ቀመር ነው ብላም ታምናለች።
ከየትኛውም ብሔር ማንም ይምጣ ድሬዳዋን በትክክል ማስተዳደር እስከቻለ ድረስ የወጣቱም ሆነ የነዋሪ ምንም አይነት ተቃውሞ የለም። ነገር ግን ይህ 40/40/20 በከተማዋ ነዋሪዎች ላይ እየፈደረ ያሉ ተጽዕኖ አለማይባል ነው። ድሬዳዋ ቀደምት የተማሪዎች ከተማ ሆና ነገር ግን እድገቷ አሁን ላይ ከምናያቸው ከሌሎች ከተሞች ከአዳማ፣ ባህር ዳር፣ ከተለያዩ ከሀዋሳ ይዘን እድገቷ ቁልቁል እያሽቆለቆለ ያለበት ሁኔታ ነው ያለው። 40/40/20 መሆኑ በራሱ ውጤታማ የሆኑ ሰዎችን፣ የተማሩ ሰዎችን፣ ለቦታው ብቁ የሆኑ ሰዎችን አይመስልም። ሁለተኛ ነዋሪ ፖለቲካዊ ተሳትፎ የለውም። ለምሳሌ የምክር ቤት ምርጫ ላይ ነዋሪ ምንም አይነት እውቀት የለውም። ማን ይመረጥ፣ ማን ይወክለኝ የሚለውን ነገር በአጠቃላይ ነዋሪውን የሚወክል ሰው እዛ ጋር ይመረጥም። ይህ የሆነው ደግሞ በ40/40/20 ምክንያት ነው። ሌላ በጣም ብዙ የስራ አጥነት ችግር አለ ድሬዳዋ ላይ። ወጣቱ ስራ የለውም፣ በዛም ምክንያት ይሰደዳል። ድሬዳዋ በጣም የመጨረሻ ኋላ ቀር ናት። ምክንያቱም ይህ ከሌሎች ቀደምት የሆነች ከተማ ሆና ኢንዱስትሪ ዋይስ ስናያት በጣም ኋላ ቀር ነች። ውሃ ለምሳሌ የድሬዳዋ ከተማ በጣም በሚያስገርም ሁኔታ የውሃ ችግር አለ። አሁን የውሃ ፕሮጀክቶች ምናምን ይታቀዳሉ፣ ነገር ግን ፕሮጀክቶቹ ሲያልቁ ምናምን የምንሄድበት መንገድ የለም። ሌላ የሆስፒታል ፕሮጀክቶች ለምሳሌ ቢጾራን ማንሳት እንችላለን። ድሬዳዋ ውስጥ አለ የተባለ ትልቁ ኢንሸራል ሆስፒታል ነው። ነገር ግን እስካሁን የሆስፒታል ግንባታው መንገድ የተጓተተበት መንገድ ነው ያለው። ስለዚህ ይህ 40/40/20 ብሔሩ ሳይሆን ምን ከየት እንዳለ ድሬዳዋ ተቆርቋሪ ነኝ የሚል አስተዳደር ግን ብቁ መሆን አለበት። ያ ሰው እዛ ጋር የሚመጣው ሰው ነው። በብሔር መተፋፈሉ ፍቅራችንን አሳጥቶናል፣ እኩልነታችንን አሳጥቶናል ነው የወጣቱም ሆነ የነዋሪ ጥያቄ በአሁኑ ሰዓት ላይ ያለው። ስለዚህ ድሬዳዋ እንድታደግ፣ ወደ ቀደመ ክብሯ እንድትመለስ እንደ ከተማ ማድረግ አለባት እንደ ሌሎች ከተሞች። ከዛም በተረፈ ደግሞ ከኦሮሞ፣ ከሶማሌው፣ ከአማራው፣ ከትግሬው ሁሉም ሰው ተከባብሮ የሚኖርባት ከተማም ስለነበረች ከዚህ ቀደም ይህ በብሔር ከፋፍልሽ ግዛ የሚባለው 40/40/20 መቅረት አለበት ብለን እናምናለን። ይህ ነው ዋናው የወጣትና የነዋሪ ጥያቄ።
40/40/20 የሚለው አወቃቀር የከተማውን አስተዳደር የሚመሩት የካቢኔ አባላት ከየፖለቲካ ድርጅቶቻቸው የተወከሉበት ነው። የካቢኔ አባላቱ 10 ሲሆኑ 4ቱ ከኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ፣ 4ቱ ከሶማሌ ህዝብ ዴሞክራሲያዊ ፓርቲ ሶህዴፓ፣ አንዱ ከአማራ ዴሞክራሲያዊ ድርጅት አዴፓ እና አንዱ ደግሞ የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደህዴን የተመረጡ ናቸው። በዚህ ካቢኔ ውስጥ ያልተካተቱ ቀሪ ድርጅቶች ደግሞ በመንግስት መስሪያ ቤት ውስጥ ስልጣን ተሰጥቷቸው ይወከላሉ። ይህንን የውክልና ቀመር የሚቃወሙት ወጣቶች የብሔር ድርጅቶቹን የወከሉ ሰዎችን በኮታ ስልጣን የሚሰጠው አሰራር እውቀትና ክህሎትን መሰረት ያደረገ ባለመሆኑ ወደ ስራ ሲተረጎም ቅኝቱ በብሔር ላይ የተመረኮዘ ብቻ ይሆናል ይላሉ። በዚህም ምክንያት በከተማዋ ነዋሪ ላይ ፍጥጫ ከመፍጠር ውጪ በመሰረተ ልማት ላይ ያመጣው ለውጥ የለም ሲሉ ይወቅሳሉ። ወጣት ፊል አህመድ ተወልዶ ያደገው ድሬዳዋ ከተማ ነው። በአሁኑ ሰዓት በሐረማያ ዩኒቨርሲቲ የጤና መኮንን ትምህርት ክፍል መምህር ነው። በድሬዳዋ ከተማ ወጣቶች ከተማሩ በኋላ ስራ የሚያገኙበት እድል በጣም ጠባብ እንደሆነ የራሱን ልምድ በምሳሌ ጠቅሶ ያስረዳል።
ይህ ምክንያቱም ሁለት ነው። አንዱ የመንግስት መዋቅር እነዚህ ተማሪዎች በጊዜ ሳይመረጡ በፊት ቦታ ለማዘጋጀት ሲሆን፣ ሁለተኛው ደግሞ ከተማው ትንሽ በመሆኗ ፌደራል ከተማ በመሆኗ የተለያዩ ወረዳዎች የተለያዩ መሰረተ ልማቶች ስለሌሉ ነው። ከዚህ ባሻገር ደግሞ ያለው ነገር ችግር አለ። ችግሩ አንድ ሰው ስራ መቀጠር ከፈለገ ወይ በዘመድ ወይ በተለያየ መንገድ ነው የሚገባው እንጂ ተከትሎ የሪክሪመንት ፕሮሰሱን ጠብቆ የሚለካ አይደለም። ያ ነው ትልቁ ችግር።
ከዚህ የስራ አጥ አቀጣጠር ጋር ተያይዞ ድሬዳዋ ከተማ ሌሎች ያነጋገርኳቸው ሰዎች የፖለቲካ መዋቅሩን ተቃውሞ ያነሱበታል። ለምሳሌ ካቢኔ መዋቅሩ 40-40-20 የሚል በችሎታ ሳይሆን በብሔር ላይ ተመሰረተ ስለሆነ ሁሉም ለምሳሌ አንደኛው የጤና ክፍሉ ከደቡብ አካባቢ ከሆነ ኦሮሞ አካባቢ ያለ የጤና ባለሙያ ወደዛ ያገኝም፣ የትምህርት ክፍሉ አማራ ከሆነ ሶማሌ ሆነ ወደዛ ያገኝም፣ ወይም ደግሞ የፋይናንስ ኦሮሞ ከሆነ አማራ የሆነው ፋይናንስ ውስጥ አይገባም። በሙያ በእውቀት ልጆቹ በችሎታቸው እንዳይሆኑ ይሄ መዋቅር ጣልፎ ጥሏል እና ሁሉም ስልጣኑ ጋር ሲመጣ ዘመዱን የመሰብሰብ ነገር አለ። ይሄ ጎርቶታል ይላሉ። አንተ እዚህ ላይ ምን አስተያየት አለ?
ይህን ሀሳብ በከፊል እደግፋለሁ፣ በከፊሉ ደግሞ በጣም ተቃዋሚ ነኝ። የምደግፍበት በእርግጥ የስልጣን ቦታ ላይ የተለያዩ በዘር በፖለቲካ በተለያዩ የፖለቲካል ፓርቲ ነው። ኦህዴድ ሊሆን ይችላል፣ በአሁኑ ኦዲፒ ወይ ደግሞ ብአዴንም ሊሆን ይችላል፣ ወይ ህወሓት ሊሆን ይችላል፣ ወይ ኢዴፓ ሊሆን ይችላል። እሱ በስልጣን ላይ ነው እንጂ ኖርማል ሰራተኛ ላይ ይህ ችግር አለ ብዬ አላስብም። ኖርማል ሰራተኛ ላይ አንድ ሰው ኢትዮጵያዊ እስከሆነ ድረስ ድሬዳዋም ላይ ይቆጠራል። ግን ይህ ችግር ድሬዳዋ ላይ ብቻ ሳይሆን ሌላ ቦታም አለ። ድሬዳዋ ላይ ትልቅ ችግሩ የገዘፈው ድሬዳዋ ብዙ ቀበሌዎች፣ ከተማ ላይ እንደምናውቀው ብዙ ቀበሌ ብቻ ነው ያለው፣ ገጠር ላይ ደግሞ 38 ነው ያለው። ይሄ ነው ችግሩን አግዝፎ ያሳየው እንጂ ይሄ ነገር ሙሉ ለሙሉ እንደዚህ ነው ማይባል ነው። በዘር የሚሆነው ስልጣን ቦታ ላይ ብቻ ነው። ለምሳሌ ከንቲባው ለአምስት ዓመት ወይ ለሁለት ዓመት ተኩል ሶማሌ ከሆነ ከዛ በኋላ ኦሮሞ ይሆናል። ይሄ የስልጣን አወቃቀሩ ነው። ከዛ ውጭ ግን ለመቀጣት ለምሳሌ ሶማሌ ሆኖ ሳለ ኔትወርኩ ከአማራዎቹ ጋር ካለ ሊቀጠር ይችላል። ይሄ ኖርማሊ የመልካም አስተዳደር ችግር ነው እንጂ የዚህ ብቻ ችግር ነው ብዬ አላምንም። አንድ ነገር ደግሞ ላልሳለች እዚህ ላይ ማላልፈው ነገር ለምሳሌ እኔ 2005 ተመርቄ ድሬዳዋ ልጅ ነኝ። መጣሁ ቢሆን ስመጣ በጊዜው ፌደራል እስከ ገጠረም ድረስ ስራ የለኝም። ስራ አስነበርኩኝ ለስራ ጤና ቢሮ ብዙ ጊዜ በተደጋጋሚ ጊዜ ሄጃለሁ። ምንም መፍትሄ ልጅም ያልቻሉ ግን ከዛ በኋላ እኔ በግል ኮሌጅ የሚያስተምራቸው ልጆች በንክስቲ እኔ ኤሌክትሪክ ይዛ እያለ ካልጠራ እኔ ያስተማርኩት ልጅ ስራ ገብቶ አየሁት። ሪስቶራንት ስራ እንዴት ገባ ስለው አይ በዘመር ነው ምናምን የምን መልስ ነው የሚመልሱት? ይሄ በሁሉም መዋቅር ያለ ነው። ግን ይሄንን ከመተቸት ይልቅ መዋቅሩ ቢስተካከል ነው እንጂ ኖርማሊ አሁን ይቃወሙት ሰዎች የሚያነሱት ብቻ ሳይሆን የመንግስትም ችግር ብቻ ሳይሆን ሁለቱም የተደመረው አንድ ላይ
እስቲ ግልጽ አርገው
ግልጽ ለማድረግ አሁን ለምሳሌ 40-40-20 ከተባለ ለምሳሌ 40% ለኦሮሞ ወይ 40% ለሶማሌ ነው የሚባለው፣ የቀረው 20% ለብሔር ብሔረሰቦች ነው የሚባለው። ይሄ ነገር በኖርማል ሲቪል ሰርቫንት ላይ እየተገበረ አይደለም። ይሄ እየተባለ ያለው በስልጣን ላይ ነው። ስልጣኑ እኔ ብዙም አላውቅም። ሆኖም ግን እንደምታየኝ አቀጣጠር ላይ ሰው ሲቀጠር ሁማን ሪሶርስ አካባቢ፣ ሲቪል ሰርቪስ ቢሮ አካባቢ ትልቅ ችግር አለ። ለምሳሌ አንዱ ተመርቆ ሁለት ዓመት ኤክስፒሪያንስ እያለው ስራ እየጠየቀ ምንም ያልተመረቀ ከሆነ ወረዳ ዘመዱ ብቻ ኃላፊ ስለሆነ የሚገባበት አጋጣሚ አለ። ይሄ በእርግጥ መናገር የምችል ነገር ነው። ከዚህ ውጭ ግን ብዙ ይሄ 40-40 ነው ችግር ያመጣው ወይ ምናምን የሚባል ነገር ከሆነ አወቃቀሩና የህዝቡ ተሳትፎ ነው ችግር ያመጣው እንጂ የእሱ ብቻ ነው ብዬ አላምንም።
እጸ ህይወትም ሆነ ፊላ ለችግሩ መፈጠር ምክንያት ነው ባሉት ጉዳይ ላይ ሙሉ ለሙሉ ባይስማሙም በስራ ማጣትና አቀጣጠሩ ከብቃት ይልቅ በዘመድ አሰራር የተተበተበ ነው በሚለው ላይ ይስማማሉ። በግል ስራ ላይ እንደተሰማራ የነገረን ዳዊት ታምራት በበኩሉ ድሬዳዋ በእንዲህ ያለ ካቢኔ እንድትተዳደር ከተወሰነ ወዲህ ጀምሮ የተጀመሩ መሰረተ ልማቶች አይጠናቀቁም የሚል እምነት አለው። ከተማዋ በተራና በፈረቃ ስለምትመራ አንዱ ኃላፊ የጀመረውን ፕሮጀክት ሳይጨርስ ይነሳና ሌላው ይሾማል። አዲሱ ሲመጣ ደግሞ ወይ በተጓተተ አሊያም ገንዘቡ በተመዘበረ ፕሮጀክት ላይ ስለሚመጣ መጨረስ ያቅተዋል ይላል። እሱም በራሱ መንገድ ይጀምረውና ሳይጨርሰው የተረኛው ፓርቲ ወክልና ስለሚደርስ አቋርጦ ይሄዳልም ይላል።
ይሄ የፖለቲካ ስርዓት በጣም አግላይ ነው። ነዋሪውን ያገለለ፣ ህብረተሰቡን ያገለለ፣ ነገር ግን ብቃቱ እውቀቱ የሌለው ሰው በኮታ ብቻ መጥቶ ይህንን የፖለቲካ ስልጣኑን ተቀራምቶ የሚይዘበት ሁኔታዎች ነው እየተመቻቹ ያሉት። ስለዚህ ይሄ አካሄድ ህዝብ ለህዝብ እያጋጨ ነው። ኢኮኖሚካሊ አካሄዱን ብንሄድ እነዚህ ብቃት የሌላቸው ሰዎች ይህን ያሉ በስራ አፈጻጸም ላይ እስከ ቀበሌ ሹመት ስራ አስፈጻሚ ቀበሌ ሹመት ሳይቀር በዘር በኮታ እየተከፋፈለ ነው። ሹመታቸው ቦታውን ስለማይመጥናቸው በስነ ስርዓት ሊድ ማድረግ ስለማይችሉ ብዙ እክሎች እየገጠሙ ነው። ለምሳሌ በሪፈራል ሆስፒታልና የውሃ ስራ ፕሮጀክቶችን ማንሳት እንችላለን። ሪፈራል ሆስፒታል 10 ዓመት በላይ የፈጀበት ፕሮጀክት ነው። ምክንያቱም እዛ ቦታ ላይ የስራ አስፈጻሚ ሆኖ የሚሾሙ ሰው ኮታ ተኮር ስለሆነ፣ የውሃ ስራ ፕሮጀክቶችም ልክ እንደዚሁ ብዙ ቢሊዮን ብር የፈሰሰበት ነገር ግን እስካሁን ድረስ ያልተመረቀ ድልድዮች የሚጠፉበት ኮኔል አካባቢ ላይ ያለው ቱዌይ ድልድይ አንደኛው ለምሳሌ ጠፍቷል። ምንድነው ቦታውን ሬዋን የሚያውቃት ጠፍቷል ማለት እንግዲህ ጠፍቷል ስለተለመደ ነው። ያው በኛ በኢኮኖሚ በቱዌይ የነበረው ድልድይ ዋን ዌይ ሆናል። በተለያዩ ነገሮች ሶሻል ሚዲያ ላይም ለማሳየት ሞክረናል። የአንደኛው ድልድይ ባጀቱ ተበልቷል ማለት ነው በአቋራጭ። እዚሁ ላይ ዲፔንድ ሆነ ሌሎች ነገሮችን መግለጽ እንችላለን። አስተዳደሩ ራሱ ያመነውን የገጠር ልማት የፕሮጀክቶችን ማየት እንችላለን። የገጠር ቀበሌ ፕሮጀክቶችን ማለት ነው። የኦዲት ላይ የወጣ የገጠር ቀበሌ ሪፖርቶች አሉ። ከተፍ ላይ ነገር ግን ስራው ያልተፈጸመ ብዙ ስራዎች አሉ።
ወጣት ፊል አህመድም ድሬዳዋ ላይ ታቅደው የሚጀመሩ የመሰረተ ልማት ፕሮጀክቶች በጊዜ አይጠናቀቁም ይላል።
መሰረተ ልማት ላይ በእርግጥ በጀት ይፈልግ ነገር ነው። አንዳንድ መሰረተ ልማቶች በበጀት ሳይሆን በችለተኝነት የሚታለፍ ነገሮች አሉ። ድሬዳዋ ላይ ያለው ነገር ለምሳሌ አንድ ድልድይ ይሰራ ከተባለ ድልድዩ የሚታቀደው 2002 ከሆነ የሚያልቀው 2004 ነው የሚባለው። ግን ያ ድልድይ 2010 ወይ 2012 ነው የሚያልቀው። ይሄ የመንግስት አወቃቀር ጋር ያለው ችግር ነው። ከምን ከመሰረቱ እስከ መጨረሻው ሳይጠና ነው የሚጀምሩት። ከተጀመረ በኋላ ይሄ ነገር በሁለት ሚሊዮን ብር ወይ በሶስት ሚሊዮን ብር ያልቀሰቶ የታሰበው ፕሮጀክት ከሁለት አመት ከሶስት አመት በኋላ ኢንፍሌሽን አለ፣ የዋጋ ግሽበት አለ፣ ከፍ ይላል፣ በዛው ይቆማል። ይሄ ትልቅ ችግር ነው። ሁለት ትልቁ ግን ድሬዳዋ ላይ የመሰረተ ልማት ችግር ከህዝቡ በፊት አለማሰብ ነው። ድሬዳዋ እንደምታውቁት የምስራቅ ትልቋ ከተማ ነች። የምስራቅ በጣም ኢንተርናል ኢሚግሬሽን አለ። ይህንን መንግስት አውቁ ኢንፍራስትራክቸር እየሰራ አይደለም።
ከውስጥ እዛው አገር ውስጥ ያሉ ተሰዳጆች
ለምሳሌ ከሽሜሌ አካባቢ ብዙ ሰዎች ወደ ድሬዳዋ ይገባሉ። ከሐረማያ ከምስራቅ ኦሮሚያ ከምስራቅ ሐረርጌ ብዙ ሰዎች ወደ ድሬዳዋ ይመጣሉ። አዲስ ሰፈር ለምሳሌ ድሬዳዋ ውስጥ ከዛ አምስት ዓመት ላይ ያለው ሰፈርና አሁን ያለው ሰፈር መሬትና ሰማይ ነው። ብዙ አዲስ ሰፈሮች አሉ በሁሉም ማቅጣጫ ማለት ነው። በአራቱ ማቅጣጫ አዲስ መንደሮች ይመጡ፣ መብራት የለም፣ ውሃ የለም፣ የጤና አገልግሎት የለም፣ ትምህርት ቤት የለም። ይሄ ህዝብ በፊት አለማሰቡ ነው። መጀመሪያ አንዱን ከተማ የሚያደርገው የከተማ አስተዳደሩና ኮንስትራክሽን ቢሮ ይሄ የከተማ ስራ አስኪያጅ በት ድሬዳዋ ላይ ይሄ ነገር ሙሉ ለሙሉ የለም ማለት እንችላለን። ከተማን ከተማ እያደረጉ ያሉት ከውጭ የመጡ ሰዎች፣ ቤት አትቶ ቤት ሲሰሩ ሰዎች፣ ከገበሬ መሬት እየገዙ ቤት የሰሩ ሰዎች ናቸው ከተማን ከተማ እያደረጉ ያሉት እንጂ መንግስት ይሄ ነገር ላይ ብዙ እያሰበ አይደለም። ያ ነገር ነው ችግር ያመጣው። መንግስት ውሃ ለማምጣት ይህን ሁሉ ቤት ማፍረስ አለበት። ይህን ሁሉ ጋር ደግሞ ካሳ መክፈል አይችልም። ለመንግስት ቤት ነገር ማወቅ አለብን እያል እንዳንድሱ ያ ነገር ስለሌለ መብራት ለማስገባት አንድ ፖል የሰው ቤት ግቢ ውስጥ ለማስቀመጥ ብዙ ነገሮች ይጠይቁታል። ቀደም ብሎ አለማሰባቸው ትልቁ ችግር።
ወጣቶቹ በከተማዋ ከተጓደለው መሰረተ ልማቷ በተጨማሪ የምትታወቅበት በስብጥር አብሮ የመኖር እሴቷ ተሸርሽሯል ይላሉ ዳዊት።
ሌላኛውና አንገብጋቢ ጉዳይ ማህበራዊ ጉዳዮች ናቸው። ድሬዳዋ ከምትታወቅበት ብዙ ነገሮች ውስጥ አንደኛው ንግድ ስራ፣ ሁለተኛው ትራንስፖርት፣ ሶስተኛው ፍራፍሬ፣ አራተኛው ግን የሚዘፈንለትና የሚዜምለት የትም አካባቢ ላይ የሌለ የእርስ በርስ ፍቅር ነው። ይህ አርባ 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 ብሎ የመጣው አግላይ ነዋሪን አግላይ ድሬዳዋ ውስጥ የነበረውን ፍቅር አፍራሽ ስርዓት ከመጣ በኋላ ይህንን ፍቅራችንን ያጣ ነው። ለምሳሌ በቀላሉ ሰሞኑን የተደረጉ ያሉ ግጭቶችን ማየት እንችላለን። ድሬዳዋ ውስጥ ከዚህ በፊት ይህ ስርዓት ከመፈጠሩ በፊት ድሬዳዋ ውስጥ ሰው ሰው በመሆኑ ብቻ ነው፣ አንድ ሰው ኢትዮጵያዊ በመሆኑ አልፎም ተርፎ የሚገኘውን ዜጋ ጅቡቲያን፣ አርመኖች፣ የተለያዩ ሰዎች ድሬዳዋ ውስጥ መጥተው ኖረዋል። ሰው በመሆኑ ብቻ ነው ድሬዳዋ ውስጥ መኖር የሚችለው። ስጋት ሆኗል። የእርስ በእርስ ግጭቶች በጣም ተፋፍነዋል። ጎረቤት ለጎረቤት ተፈቅሮ የሚኖር አብሮ ካፍሎ የሚበላ ነገር ግን አሁን የኛው የዚህ ዘር አባል ነው እኛ ደግሞ እዚህ ነን ብሎ ገና በህይወት እያለ የእሱን ንብረት የሚከፋፈሉበት ቁሙ እያለ ይሄ የገሌ ወገን ነው፣ ይሄ የገሌ ዘር ነው፣ ይህንን አጥፍተን ይህንን እንወስዳለን የሚሉ ስርዓት አልበኝነት የሰፈረበት ሁኔታዎች ነው ያሉት። ለምሳሌ በተለምዶ ወይ ደግሞ በረጅም ጊዜ አኗኗር ድሬዳዋ ውስጥ ያለ ማህበራዊ ኑሮ አለ። አሁን በቅርብ ራሱ እንደ ምሳሌ ማንሳት እንችላለን። እኛ አካባቢ የሌላው ብሔር ከሌላ ብሔር ጋር ፕላስ ደግሞ የተለያዩ እምነቶችን አብረን እንድራለን፣ ጨፍረንና እንሰርገን በደስታ እናወጣለን። ይሄ ነገር ግን ዘላቂነት ሊጠፋ ነው። የእናት ብሔር ሌላ፣ የአባት ብሔር ሌላ፣ ልጆች እየፈረ እየፈረሱ ነው። ቤተሰብ እየፈረሰ ነው።
ፊላ በበኩሉ ይህ መተሳሰብ ለመጥፋቱ ሁለት ነገሮችን በምክንያትነት ያስቀምጣል። አንዱ የራሱ የወጣቱ ችግር፣ ሌላኛው ደግሞ ፖለቲካዊ ትንኮሳዎች ናቸው ይላል።
ድሬዳዋ ሲባል የፍቅር ሀገር ነች። የፍቅር ተምሳሌት ነው ድሬዳዋ። እኛም በዛው ነው ያደግነው። ይህ ሙስሊም ይህ ክርስቲያን ሳይባል ነው አንድ ልብስ እየለበስን አብረን እየተጫወትን አብረን ያደግነው። ይሄ የነበረ ነገር ነው። ይሄ በሁለት አይነት ነው ማየው። አንዱ የአሁን የድሬዳዋ ወጣት ንቃተ ህሊናው በጣም እየወረደ ነው። የድሮ ድሬዳዋ ልጅ ያነባል፣ ትምህርቱን ይማራል፣ ስፖርት ይሰራል። በዚህ ነው የሚታወቀው። የአሁን የድሬዳዋ ልጅ ግን ጫት በመቃም ሲጋራ በማጨስ ሀሺሽ በየመንደሩ በማጨስ ይሄ ነው የነው ወጣቱ ከትምህርት ርቆ በሱስ ተጠምዷል። በሱስ የጠመደ ሰው ደግሞ የቀን ገቢ ነው የሚያገኘው። የቀን ገቢ አንድ ቀን ገቢ ካገኘ የሱሱን ነገር ክትሰጠለት የማያደርገው ነገር የለም። ያንን ክትት አግኝቶን አሁን ጥላት ይህን ነው ይጠቀመ ያለው። ልጆቹን በብር እየገዙ እርስ በርስ እንዲፋጁ ቢኮዝ የሀገሪቷን ፖለቲካ መበጥበጥ የሚፈልጉ ሰዎች ናቸው ይህን ነገር ሲያቀናጁ የነበሩት እንጂ ሪዝን የለም። አሁን ለምሳሌ ጥላቻ ከየት መጣ ብሎ በሳይንቲፊክ ወይ በጥናት መልክ ቢጠና ያ ነገር የተነሳ ከቤቴ ከ200 ሜትር በላይ አይሆንም። ያ ይህ ትልቅ ሪያው የመጣው ችግር መጀመሪያ ሲቀሰቀስ እኔ የተወለድኩበት አካባቢ ነው። ግን ሆኖም ይሄ ችግር ኬት ነው የመጣው ብለን ስናጠራ ምንም ነገር የለም። ምን ያለ ምን ነገር አለ? አንድ መንግስትም ሆነ ህዝብን የመድበር የሚፈልግ አካል አለ በእርግጥ በስነ ስርዓት። ሁለተኛው ግን ወጣቱ ማሰብ አቆመ። ድንጋይ የተወረወረውን ነገር ቅልም ይሁን የፈለገ ነገር ይሁን ይሰብራል፣ ያበላሻል። ያ ነው ወጣቱ ጋር የቀረው። ንቃተ ህሊናቸው በጣም እየወረደ ስለመጣ ከማንበብ ስለራቁ ስራትመት እንዳልኩ ችግራለሁ። የሰው ልጅ የሆነ ነገር አለ በኦሮምኛ አባባል ለሚያከሰው ጋር ከምት ይነሳል ይባል ነገር አለ። እሱ ማለት ማለት ነው የሚፈልገውን ነገር ያጣፉ የማይፈልገውን ነገር ነው የሚሆነው። የሚፈልጉትን ነገር ሲያጡ ወደዚህ ጎዳና መጡ። አሁን እንደ ሰው ልጅ እናስቀምጠው ወጣቱ ቆም ብሎ ራሱ ይጠይቅ፣ ዋው ይህንን ነገር ለምን እያረኩ ነው? ማንን ነው የምጠቅመው? ማንን ነው የምጎዳው ብሎ ቆም ብሎ ማሰብ። እነዛ ነገር እነዛ መንግስት መወልበል የሚፈልጉ ሰዎች መንግስት እርምጃ ይውሰድ። ወጣቱ ጋር ያለው ነገር ይሄ ነው። ወጣቱ እርስ በርስ ተከባብሮ ተቻችሎ ልዩነት ካለ በልዩነት አምኖ አብሮ መኖር ነው። ሁሉም ሰው አንድ አይደለም። ልዩነት አለ። ልዩነታችን የተከባበር አብሮ መኖር እሴታችን ብናዳብር ይህ ሁሉ ችግር አይመጣም። ለምሳሌ አንድ የኦሮሞ ልጅ ወደ ሶማሌ ሰፈር ሄዶ አይሰግድም። አንድ ሶማሌ ልጅ ደግሞ ወደ ኦሮሞ ሰፈር ይሄ ለምንድን ነው ወደ ኦሮሞ ሄዶ አይሰግድም? ይሄ የመጣው ያ ቅድም ያነሳሁትን ነገር ነው። እሱስ ምንድን ነው? ወጣቱ በዘፈቀደ እያሰብ የማንነት ላይ ያነጣጠረ የማንነት ላይ ማንነት ሷይሳ ሳይሆን ዘሩ ላይ ያነጣጠረ ነገር ነው። አንድ ሰው ኦሮሞ በመሆኑ ብቻ ሶማሌ ሰፈር ከሄደ ይደበደባል። ሶማሌም ደግሞ በዛው በተቃራኒ መጣ ይደበደባል። ይሄ ቅድም ያነሳሁት ሁለቱ ፖይንት ሲሆን አንዱ ሆን ተብሎ እንደስ ዘርጉ ይሄ ነገር እንዲነሳ ያደረጉ አካል አለ። መንግስት ለነዚህ አካል ምላሽ አልሰጠም። ሁለት ወጣቱ ማሰብ አቆመ። ዘርን ጠፋ በዛ ያ ጭፍን ዘረኝነት ነው ወደዚህ ያመራው እንጂ ይሄ ነገር መቆም ይቻል ነው ከተሰራበት። እስካሁን በደንብ እየሰራበት አይደለም። ፌደራል መንግስቱም አቤት ተብሏል፣ እስካሁን መልስ አልሰማም። ህዝብ እያወያዩት ነገር በውይይት አይፈታም። ያን ውይይት በተግባር በመለወጥ ነው የሚፈታው ችግር።
ዳዊት ይህ ችግር በተለይ ላለፉት 12 ዓመታት ሲባባስ መቆየቱን ገልጾ ወጣቶች ድምጻቸውን ማሰማት የጀመሩት አዲሱ የጠቅላይ ሚኒስትር አብይ አስተዳደር የከተማውን ችግር ተረድቶ እልባት እንዲሰጥ ለመጠየቅ ጀምርም እንደሆነ ይናገራል። ነገር ግን እስካሁን ለጉዳዩ ትኩረት የሰጠ አካል እንደሌለ ምንም ምላሽ እንዳልተገኘ ይናገራል። በሌላ በኩል ከዚህ ቀደም በድሬዳዋ ከተማ በግጭቶች ዙሪያ ያነጋገርኳቸው የድሬዳዋ ከተማ ከንቲባ አቶ ኢብራሂም ኡስማን ተቃውሞ ስለሚቀርብበት 40/40/20 የፖለቲካ ቀመር ጠይቂያቸው ነበር። ለመሆኑ የፍቅር ከተማ የሚል ሀረግም እንደ አርማ አብሮ በሚነሳላት ከተማ የብሔር ግጭት ከየት መጣ ለሚለው ጥያቄ ማብራሪያ ከሚሰጡበት ይጀምራል።
እንደምታውቁት ድሬዳዋ እንደዚህ አይነት ነገር ለኛም እንግዳ ነው። ከዚህ በፊት የተለያዩ ብሔረሰቦች ተቻችለው በጣም ለዘመናት በፍቅር የኖሩባት ከተማ ነች። ተሰምቶም አይታወቅም እንደዚህ አይነት ግጭቶች በተለይ ብሔርን ለይቶ ናቹራል አስተፋፈሩ እንዲህ አይነት እንትን የሚፈቅድ አይደለም። በጣም በስብጥር ህብረተሰቡ የሚኖርባት ብዙ ብዙነት ያለባት ከተማ ነች። እኔም ማስበው ባለፉት ጊዜያቶች በተለይ በቅርቡ አሁን ያሳለፍናቸው ይሄ ቅርብ ያለ ብሔርተኝነቱ የእሱ አስተዋጽኦም ያለ ይመስለኛል። በተለይ በሶሻል ሚዲያውም በተለያየ የሚኒስትሪ ሚዲያውም የተለያየ ባለፉት ጊዜያቶች የነበሩ ቅስቀሳዎች የነበሩ የተለያዩ መግለጫዎች አይ ቲንክ ለዚህ አስተዋጽኦ የዳረገ ይመስለኛል። ግን ያው በሀገር አቀፍ ደረጃ በአንዳንድ ቦታ አሁን የምናያቸው ግጭቶች ቤዚካሊ ከብሔር ሌላ አይ ቲንክ ማንነት ጋር የተያያዙ የተወሰኑ ምልክቶች እንዳሉ ወገሩ ማድረግ ይቻላል። እና ድሬዳዋ ላይ ከዚህ በፊት እንዲህ አይነት ነገር ያልተለመደ በአሁኑ ጊዜ ለእኛም እንግዳ የሆነ ግን አብዛኛው ከዚህ አስተሳሰብ እና ከዚህ ይሄ አሁን ካሉት ችግሮች ውጭ የሆኑ ናቸው። በዋናነት ሰላም ፈላጊ ነው ይሄ ማህበረሰብ ብለን በአንድነትን ወንድማማችነትን በአግባቡ የሚገነዘብ ተጭኖበት ሳይሆን ከሰዓት ጀምሮ ኤክሰርሳይዝ አድርጎ የመጣ ማህበረሰብ ነው። የሰለጠነ ማህበረሰብም ነው። ለእንደዚህ አይነት ቦታ ሁል ጊዜም በሩ ዝግ የሆነ ነው። ክፍት አይደለም እንደዚህ አይነት ችግሮች እና አሁን ግን የምናያቸው ሰሞኑ በትንንሽ ወጣቶች በጣም ፊውቸሮች በሚባሉ ትንንሽ ልጆች ይጀመራል። ግን እያደገ እየሰፋ ይሄ የብሔር መልክ በሚያስመስል መልኩ የሚይዝበት ሁኔታ እንዳለ ነው እኛም ያየ ነው። ግን ጥሩ ነገሩ አብዛኛው ማህበረሰብ የዚህ አይነት አስተሳሰብ አራማጅ አይደለም። ሌሎች የተለያዩ ብሔር ብሔረሰቦችን አብሮ የሚኖሩባት ስለሆነ በተለይ ችግሩ በተከሰተበት ቦታ ቶሎ ደርሰው ወጣቱንም ሌላውም የማስማማቱን ስራ የሚሰራበት እና ወደ ቦታው ለማረጋጋት ጥረት የሚደረግበት ሁኔታ ነው ያለው።
አቶ እብራሂም ካገኘሁት አይቀር ደግሞ ከዚህ በፊት በጣም ብዙ ቅሬታዎች ይቀርቡ የነበሩና በይደር ስናቆየው የነበረው አንድ ጉዳይ አለ። ይሄ 40/40/20 የሚቃወሙ በጣም ብዙ ወጣቶች አሉ። ድሬዳዋ የብዙ ብሔር ብሔረሰቦች መኖሪያ ናት፣ በስብጥር ዜጎች የሚኖሩባት ከተማ ናትና እሷን በ40/40/20 የካቢኔ አወቃቀር ማስተዳደር አንደኛው ለእንደዚህ ያለ ግጭት ይዳርጋል፣ ሁለተኛው ደግሞ እኩልነትን በአንድ አካባቢ ላይ በእኩል የመኖርን ምክንያቱም ይሄ ነገር የሱቆች መከፋፈልን እንኳን የሥራ መቀጠርን እንደዚህ የመሳሰሉትን ዜጎች በእኩል ሊታዩባቸው የሚገቡትን ጉዳዮች ሳይቀር እኩልነትን ያጠፋል በሚል በጣም ሰፊ እንቅስቃሴ የሚያደርጉ ወጣቶች አሉና በእናንተ በኩል ይሄን ነገር እንደ ችግር አታውቁትም?
የአንደኛው ግንዛቤ ላይ በጣም ሰፊ ስራ መስራት እንዳለብን ያየ ነው። ሰው ማወቅ ያለበት አሁን ይሄ ምን ማለት እንደሆነ 40/40/20 የሚባለው ምን ማለት እንደሆነ በጣም በስፋት ሰው የሚያነሳው መካል ሌላው መካል ማወቅ አለበት ብለን እናምናለን። የተወሰኑ የግንዛቤም አንዳንዴ አመጣጡንም ጭምር ግልጽ ባለመሆኑ እንዲሁ ሲባል በተለያየ መንገድ እየተተረጎመ ያላስፈላጊ ትርጉምም ጭምር እየተጋለጠ ነው ያለው። መነሻው ሲሆን ታቸዋለሽ ይሄ ሬዳ ይገባኛል ጥያቄ የነበረበት ነው፣ ሁለቱ ክልሎች በዋናነት። ስለዚህ ይሄን ለመመለስ በ1996 በቻርተር ቢያንስ ራሷን በቻርተር እንድትተዳደር ህዝብ ተወካዮች ምክር ቤት ወጥቶ በዛ መሰረት አሁን እየተዳደረች ይገኛል። ከ2000 ዓ.ም ጀምሮ ነው የራሷን ምክር ቤት ኖሯት ሁሉንም የውስጡን የመንግስት አካላት ይዛ በአግባቡ በህዝብ የተመረጡ አካላቶች እንድትተዳደር የተደረገችው። ከዛ በፊት ግን የይገባኛል ጥያቄዎች ስለነበረ ይህን ለመመለስ በተለይ ሁለቱ ቤዚካሊ ክልሎች በየተራው ከንቲባነት የሚሆን የተወሰኑ ቦታ ላይ እንዲመሩ ፓርቲስፔት ሌላውም ኢንክሉዚቭ በሆነ ወይ ወስዶ እንዲመሩ የተደረገው። ስለዚህ ይሄ አመጣጡ ከዚህ ከእንዳልኩሽ ከይገባኛል ጋር ተያይዞ ለጊዜው መፍትሄ የተደረገበት ጉዳይ ነው። ከዛ ውጭ ግን አሁን 40/40/20 ቅድም ባለው መልኩ ያው ለትርጉም ተጋላጭ ስለሚያደርግ ከህጻናት ፓርላማ ጋር ኦር ከተለያዩ ቅድም ባልሽንሹ ጋር የሚያያዝ ነገር ከስራ ድል ጋር የሚያያዝ ነገሮች እንዳሉ ነው ሰው የሚያነሳው። ግን በፍጹም ከዛ ጋር የተገናኘ ነገር አይደለም። በቅርበትም ስለምንመራው ከዚህ ጋር የተገናኘ ነገር አይደለም። ቤዚካሊ ይሄ አሁን ያልኩሽ 40/40/20 የሚመለከተው 120 አካባቢ የሚሆኑ የተለያዩ የመንግስት የስራ ኃላፊነት ላይ ብቻ ይሄ ከካቢኔው ጀምሮ ማለት ነው። ስለዚህ 40/40/20 በዋናነት ሁለቱ ኦዲፒ ወይም በፊቱ ኦፒዲዮ እና የኢሶዴፓ ሁለቱ 40/40% ወስደው 20% ሬዳዋ ውስጥ ላሉ የተለያዩ ብሔር ብሔረሰቦችን ታሳቢ ያደረገ በየደረጃው ውክልናም ጭምር እንዲያገኝ ታሳቢ ተደርጎ የመጣ ነው።
ስለዚህ 40-40-20 ቅድም እንዳልኩሽ በሁሉም መዋቅር ላይ ሳይሆን ከስራ ሂደት ደረጃ ብቻ ያለ ወደ 120 አካባቢ የሚደርስ የመንግስት የስራ ኃላፊዎችን ብቻ የተመለከተ ነው። ሶ በሌለት የግጭት መነሻ ሊሆን አይችልም። ተነጋግሮ በዛ አነት ተብሎ መነጋገር ይቻላል። በደንብ አድርጎ ማለት ነው መግባባት ይቻላል። በተለተለው ግን አሁን ባለው ኢንቫይሮመንት 40-40-20 የሚል አለ፣ 50-50-50 የሚል አለ፣ 100% የሚል ነው የሚል አካል አለ። ይሄ ሁሉ አስተሳሰቦች ባሉበት በጋራ መጥተው በአግባቡ መነጋገር በተለተለው መግባባት ይቻላል የሚመስለኝ።
ግን ለምሳሌ እንደማስታውሰው ሱቆችን መከፋፈል ላይ የተሰሩ ሱቆችን መከፋፈል ላይ በተመሳሳይ ይሄ 40-40-20 ተግባራዊ ይደረግ የሚሉ እንቅስቃሴዎች እንደነበሩ፣ እንደገና ደግሞ በአፈጻጸም በ40-40-20 በዚህ በብሔር ተዋጽኦ ወይም በክልሎቹ ምደባ በሚሆንበት ጊዜ ደግሞ ሰዎችን ለሹመት ለማምጣት ተጽኖ እንደሚያሳድርና ችግሮቹን እንዳባባሰ የሚገልጹ አሉ። ከልማትም ከተጠቃሚነትም አንጻር
እንግዲህ ይህ ያስተራሩ ስርጭት ይበርቻለው ከባሎኒያ ጀምሮ ይህ ሂደቱ ያኔ ሲወያዩበትን በቅርበት አውቃለሁ። እስኬት ድረስ መውረድ አለበት የሚለውንም በደንብ በአግባቡ የተቀመጠ ነው ያለው። ይሄ አሁን ያልኩሽ 40-40-20 ማለት ነው። ስለዚህ ሞር በአንጻራዊነት ቅድም ከነገርኩሽ ውጪ ከሌላው አካባቢ እንደው ለየት ባለ መልኩ ቅድም እንዳልኩሽ ማነስ በብዛት እንዳለ ሆነ በአንጻራዊነት ሌላው አብሮ የሚኖረውን የተለያዩ ብሔር ብሔረሰቦችን ለማሳተፍ የተደረገ ርቀት በጣም አፕሪሼት ሊደረግ የሚገባ ጉዳይ ነው። በጣም ኢንክሉዚቭ በሆነ ወይ ሌላውንም ለማሳተፍ የተደረገው ጥረት መልካም ነው። ይህ እንዳለ ሆኖ ግን ከሱቅ ጋር ከስራ ድል ጋር በተያያዘ ከቀጠር ጋር በተያያዘ በፍጹም የሚገናኝ ጉዳይ በደንብ ማስቀመጥ እንችላለን። አሁን እኔ ይሄ ብሔር ይሄ ቁጥር ነው ማለት አልችልም። ግን አሁን 40-40-20 የወሰዱት አካላቶች ኢቨን በሲቪል ሰርቫንቱ ቁጥሩ እንኳን ስናይ አነስተኛ የሚባል ቁጥር ነው ያላቸው። ስለዚህ በምን ተአምር ከሲቪል ሰርቫንቱ ጋር በተያያዘ ከቁጥር ጋር በተያያዘ አስቀድሞ በ40-40-20 መስፈርት የሚገባ አካል የለም። ከሱቅ ጋር በተያያዘ መመሪያ አለ፣ አሰራሮች አሉ። ይህን አሰራር መሰረት አድርገን ነው እንጂ የመቻያም የመሸጫ ሼዶችን በአግባቡ የተለያዩ አካላቶች የሚተላለፈው እንጂ ፍጹም ይሄ ከእውነት የራቀ ነው ልክም አይደለም። ሊሆንም አይችልም። ዜናዋ ላይ በጣም ስብጥሩ የሚገርም ማህበረሰብ ነው። ሲሆን አካላቶችን ለይተሽ እንዲህ አይነት ብሄር እዚህ ቦታ ይግባል የሚባል አካባቢ አይደለም። ከዛ ውጭ ግን አንዳንዱ እውነታው የምናየው አንዳንድ ሼዶች ወይም አንዳንድ መስሪያዎች ወይም መሸጫዎች ሲሰሩ እዛ አካባቢ የነበረውን ማህበረሰብ በተለይ በዋናነት ድሮ ሲጠቀሙ የነበሩ ያለማ ቦታዎች ሲለማ እነዛን ቅድሚያ የሚደርስበት ሁኔታ አለ። አንዳንዴ ያጋጥማል። እዛው አካባቢ ያሉ አካላት ተመሳሳይ ሊሆኑ ይችላል። ስለዚህ ይሄ ከ40-20 ሊያያዝ ብቻ አይደለም ማለት ነው። ከዛ ውጭ ግን ቀበሌው ላይ በየቀበሌው ነው እንግዲህ እነዚህ ሼሮች በፍትሃዊነት ለመስራት ጥረት የምናደርገው። ከተወሰኑ ቦታዎች በስተቀር አብዛኛው ቀበሌዎች ይኖራሉ አሉ መሸጫና መስሪያ ቦታዎች እዛው አካባቢ ያሉ የተለያዩ የህብረተሰብ ክፍሎች በመስፈርት መሰረት የሚሰጡበት ሁኔታ ነው ያለ።
እንደ ከንቲባ ኢብራሂም ኡስማን አገላለጽ ድሬዳዋ የነበረባትን የይገባኛል ጥያቄ ለጊዜው ለመፍታት የተወሰደ እርምጃ ነው። እርሳቸው ይህንን እንደበቆ እንደሚመለከቱት ነው። ቅሬታ የሚያነሱት ወጣቶች ደግሞ ያንንም ቢሆን እንዲያለው ሳኔ ሲወሰን የከተማዋን ነዋሪ ፍላጎትና ሐሳብ ያላካተተ ነው በሚል ይተቹታል። በወጣቶቹ የሚነሳውን የመሰረተ ልማት ችግር መሰረት በማድረግ የሚመለከተውን አካል በየተራ ለመጠየቅ ሞክረናል። በዚህ መሰረት ባለፈው ሳምንት ከታቀደ 13 አመት ከተጀመረ ደግሞ ከ7 አመት በላይ የሆነውን የ650 ሚሊዮን ብሩን የድሬዳዋ የሚጠጣው ውሃ ፕሮጀክት የሚመለከታቸውን አካላት አነጋግረናል። የከተማይቱ የውሃና ፍሳሽ ባለስልጣን የፕሮጀክቱ ስራ በታቀደለት ጊዜ ሳይጠናቀቅ የተገኘው ለሁለት አመታት ብቻ መሆኑን ገልጾ በመጪዎቹ 3 ሳምንታት ውስጥም እንደሚጠናቀቅ አመልክቷል። እንደ ሆስፒታልና በተያያዥነት የሚነሱ ጉዳዮችን በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን፣ ቆንጆ ዘገባ ነበር። እንግዲህ በተከታታይም ይሄንን ችግርና መንስኤውን መፍትሄዎቹንም እያነሳሽ እንደነበረው ከዚህ ቀደም በተከታታይ ሌሎችንም እያነጋገርሽ ሌሎችንም ዘገባዎችን እንጠብቃለን። ቆንጆ ዘገባ ነበር።
አመሰግናለሁ ሰለሞን። እንግዲህ እንደሰማኸው ሁሉም ወገን ይናገራል ስለ ድሬዳዋ። ተመሳሳይ ጥያቄዎች ናቸው። አቀራረቦቹ የተለያየ ይሁን እንጂ ጥያቄዎቹ ተመሳሳይ ናቸውና የፌዴራል መንግስቱ ስለ ድሬዳዋ ምን ይላል የሚለውን ደግሞ ጥያቄ አቅርበናል። ምላሽ እየጠበቅን ነው። ይዘን እንመለሳለን።
መልካም። እንግዲህ በተለይ በእነዚህ ሜትሮፖሊታን በሚባሉ ከተሞች አካባቢ የሚስተዋሉ ተመሳሳይ ችግሮችም ስላሉ አንዱ ለሌላኛው መልስ ያዘጋጃል የሚል ተስፋም ይኖራል። አመሰግናለሁ በድጋሚ ጽዮን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁ።
ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ ማግኘት ይቻላል።
በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ አጭናችሁ ዝግጅታችንን በቀላሉ ማግኘት ይችላላችሁ።
አየር ላይ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው።
እያስተናገድናችሁ ያለነው ጽዮን ግርማና
እኔም ሰሎሞን አባተ ነን። ወደ ተከታዩ ዝግጅታችን እናሸጋግራችሁ።
የጨረር ሕክምና ችግር በኢትዮጵያ
የጨረር ሕክምና ለማግኘት በጥቁር አንበሳ ሆስፒታል በረንዳ ላይ ከዓመት በላይ ተሰቃይተናል የሚሉ ሁለት እናቶችን ይዘናል። ጉዳዩ ከአቅሜ በላይ ነው ይላል ጥቁር አንበሳ። ደግሞ ማስፋፊያ ይሰራል ከተባለ 12 ዓመት እንዳለፈ ይናገራል ሆስፒታሉ። ጤና ጥበቃ ሚኒስቴር ደግሞ ፕሮጀክቱ ተጀምሯል፣ መሳሪያውም ተገዝቷል፣ የዘገየው ግንባታው ነው፣ በጥቂት ጊዜ ይጠናቀቃል ብሎናል። ጽዮን ግርማ በተከታታይ ዘገባዎች ተዳስሰዋለች። የመጀመሪያው ክፍል ቀጥሎ ይቀርባል።
ወይዘሮ ነጻነት ሲሳይ የስድስት ዓመት ወንድና የአስራ ስድስት ዓመት ሴት ሁለት ልጆቻቸውን ባህር ዳር ጎረቤቶቻቸው ጋር አስቀምጠው አዲስ አበባ ናቸው። ምክንያታቸው ደግሞ የማህፀን ጫፍ ካንሰር ታማሚ ሆነው ለጨረር ሕክምና ጥቁር አንበሳ ሆስፒታል ከሚኖሩበት ከተማ ተልከው ነው።
ስመጣ ወደ አዲስ አበባ ቀጠሮ ተሰጠኝ። ከአመት ከሁለት ወር በኋላ ይደርስሻል ተብዬ ከአመት ከሁለት ወር በኋላ ነው ቀጠሮ የደረሰኝ። እስከዛን ድረስ እኔ እየተሰቃየሁ ነበር። በጣም ይፈሴ ነበር። ህክምና በሰዋት በየቦታው ባለመኖሩ በጣም ተሰቃየሁ። አመት ከሁለት ወር ማለት በጣም ከባድ በበሽታ ላይ እየተሰቃየሁ እንትን በጣም ምጣውረዱ መከራ ነው። ስቄት ብዬ እንደ ልብ የለም ዶክተር እንደ ልብ የለም። አነስተኞች ናቸው መሰል ዶክተሮች። በጣም እዛውም ተሰቃያቸው በረንዳ ላይ ወድቄ እንዳለ ስንት ነገር አየሁ። ተፋጠንኩ በጣም።
የት ነው በረንዳ ላይ የወጣሁት?
ሆስፒታል በረንዳ፣ ጥቁር አንበሳ ሆስፒታል በረንዳ ላይ እዛ ላይ ወድቄ ስንት ነገር አሳልፌ የመጨረሻ ላይ ነው ጨረ ለጨረር የበቃው።
ዝም ብለው ነው በረንዳ ላይ የተኙት የነበረው?
አዎ፣ ምንም ነገር የለኝም። ገንዘቤን ጨርሻለሁ በግል ህክምና። እዛም ደግሞ እንደገና ውጣ ውረዱ መከራ ነው። ሰኞ፣ ማክሰኞ፣ ሮብ ሲሉ የያዝኳትን ሳንቲሜን ጨረስኳት። ገዛ
ምን
ያግኝቶችም ህይወታቸው አልፏል። ቅማት አለ በጣም በሽታው። ደግሞ ምግብ ካልበላሽ ይጎዳሻል። ምግብ አይገኝም። ገንዘብ ደግሞ ከእጅ ስለሌለ የገዛ መብላት አንችልም። ምስግን ነው። አጠቃላይ ብዙሀኑ አጠቃላይ ባህረ ያለ እየተመላለሰ ይታከማል። የሌለ ደግሞ እንደ እኔ እየወደቀ ምር ለምንገድ ያለለት ይተርፋል፣ ያላለለት ደግሞ ይሞታል።
ልጆቹት አሁን የያዘሎት የረዳውት ሰው አለ?
ምንም ምረዳኝ የለም። እግዚአብሔር እሱ ቤት ምንድን ያለ ብር እያዋጡ እየፈቅዱ ነው። ጎረቤት ያስጠብቻችሁ በጣም ቅዳት ነገር ነበር የምሰራው እና ከመተጋገር አንጻር አይዞሽ እኛ ዳብ እየገዛን እየሰጠናቸው ነው። ብቻ ንጽሽሎች ነው የምንልኛለን።
የት ነበር ጽዳት የሚሰሩት?
ጽዳት መንገድ ለመንገድ የሚነሳ ምናልባት በሚዲያ አይተሽ ከሆነ በየቤት እየተከተልሽ እየሄድሽ ማዳበሪያ ቤቶችን ነው ቆሻሻ እያነሳ የሚነሳ ቆሻሻ አለ። እሱ እንደ ማህበር ተደራጅተን ነው ሰራ ነበረ። እኔ ግን አሁን በበሽታ ምክንያት
ይማራሉ
ይማሩ ነበር። አሁን ግን የሚቋጠር ግን የለም። ምሳ የሚያበላኝ የለም ብሎ አሁን ግን ተቋርጠዋል። እነሱ ማን ያቆየኛል እኔ ከዲ ብዙን ትርግደኝ የለም ብሎ አሁን ስምንተኛ ክፍል ነበረ። አሁን አቋርጠን ያለች
ወይዘሮ ነጻነት የልጆቻቸው አባት ትተዋቸው እንደሄዱ ይናገራሉ። በህመም ላይ ችግር፣ በችግር ላይ ደግሞ በጊዜ ህክምና ለማግኘት ተደራርቦ እንዳጎሳቆላቸውም ይገልጻሉ። አሁን የጨረር ህክምና አግኝቷል። ግን በጣም ስር ከሰደደ በኋላ በመሆኑ የመዳን ተስፋቸውን ቀንሶባቸዋል። የልጆቻቸው ነገር ደግሞ አሳስቧቸዋል። ሌላዋ የሶስት ልጆች እናት እንደሆኑ የነገሩን ወይዘሮ ባትሬ ፉፋ ህመማቸው ተመሳሳይ ነው።
ካሰላ ነው መጣው ያኔ ስለምከሰኝ አሰላ ሆስፒታል እጅ ተቆራን በሳይድ ተባልኩና ተመርምሬ ምክር እዚህ ውጤት መጣና በሁለት ወር ተመለሰልኝ። ከዚያም በኋላ ቀጠሮ ተሰጥቶኝ ከቀጠሮ በኋላ 3 ወር 4 ወር ሲባል በሽታ ስሬ ሳይሰድብኝ እያልኩት ወደ 10 ወር ቁጭ አልኩት። ከሰላ እየመጣ እየተመላለስኩት መንገድ ላይ እያደርኩ ደረጃ እያደርኩት እየተሰቃየሁ 10 ሰደብኝ። በአስረኛ ወሬ ኦፕሬሽን ተደረግኩ። ኦፕሬሽን ተደርጌ ገብቼ አስመለስ ደግሞ ጨረስ ተባልኩት። አሁን እየወሰድኩኝ ነው ግን እኔ መድኃኒት ማገኘት አልቻልኩም። እንደኔ እስካሁን ድረስ እየፈሰሰ ነው። ምንም ሕክምናም በስራቱ ያገኘሁት ነገር የለም። በረንዳ ላይ ነው የሚያድረው። በምን ነው የሚገባ? ጥቁር አንበሳ ነኝ። በዚህ ላይ ውሃ መከራ ነው። እዛ የምታጠፍ የለም። አልጋ መከራ ነው። በረንዳ ላይ ነው የሚያድረው። ትራንስፖርት ደግሞ የለንም። ከዛ እየመጣ ምን እያልኩት እየተሰቃየ በቃ ተሰቃይቼ እኮ ነው ይህን አል ራሱ ያገኘሁት። ዘመድ የለኝ፣ ምን የለኝ፣ እኔ ገንዘብ የለኝ። እየተሰቃየን ነው ያለሁት። እስካሁን ድረስ ሆስፒታል ስንመጣ በቂ ሕክምና አናገኝ ዶክተር የለም እየተባለ ከሀገራችንን ስንመጣ አንዴ መብራት ጠፍቷል ስባል አንዴ ማሽን አንድ ነው ስባል እየተሰቃየን ነው። አሁን በ12 በቀደም መብራት ላይ ላይ ተበላሽቶ ነበር። አንድ 10 ደቂቃ መብራትና ማሽን ጠፍቶ ተኝቼ ነበር እዛ ጨለማ ውስጥ ሳልሞት። ማሽን የለም በቂ ሐኪሞች የለም። ዶክተር ወደ እኛ ሀገርም ቢሆን በየዞናችን በየሀገራችን የለም። መንግስት ትኩረት አድርጎ በየአለበት ቦታ ይህ ማሽንም ቢተከልብን መድኃኒት ራሱ ክኒን በክኒን አቅም አናገኝም። ትልቅ ሆስፒታል ነው የተባለበት ቦታ አናገኝም። እኛ ማገኘት አልተቻለም። ምንም አንድ ነገር የለንም እኮ። ስለዚህ እኛ በጣም ተቸግረናል። በሽታ የሚቻል የሰው አፍ የሚቻል ኑሮ የሚቻል ስንመጣ ደግሞ ስቃይ እያገላመጡን በ6 ወር እየተቀጠረ በ10 ወር እየተቀጠረ ይባ በሀቅሙ ስንሰቃይ ይሄ ደም ማለት ግን ነው ግን ጋር እኮ ነው የምንኖረው ማለት ነው። ግን እሱን አናገኝም። ውሃ ትልቁ ነው በአቅሙ ሌላ ይቅርና በዚህ ላይ መኝታ አናገኝም። በረንዳ ላይ ነው የምናድረው። ከሀገራችን ስንመጣ ደግሞ እየማመን እኮ ነው ትራንስፖርት መኪና ራሱ በሽተኛ ነን ካሉ አይጭንንም። እኛ በሽታ ጭነን አንዴት በሽተኞች እያል በለመና ገንዘብ ለምነን እነሱ ራሱ ተሳፍሮ አሳፍሮ ወደዚህ ያመጡናል።
ማን ነው ልጆችዎትን የሚጠብቅልዎት? እዛ
የኔ እህት ናት። የኔ ታናሽ እህት አለች። እሷን ለምኜ እሷ ጋር ትቻት መጣሁ።
ባለቤቶት የሉ?
ባልም የለኝም መሬትም የለኝም ምንም የለኝም። እኔ እዚህ ሀገር ብቻ ነው አለኝ። እንጀራ እየጋገርኩ ጠላ እየጠመኩ በጉልበቴ ነው የምኖረው። እኔ ቸርችሬ ነው ቸርቻሪ ነው ለማኝ ነው። ከዚያ ላይ የጌታ ምነት ልጆችን በሚየ ሜዳ አረግቼ የመጣው
የካንሰር ስፔሻሊስቱ ዶክተር ወንድማገኝ ጥግነህ በጥቁር አንበሳ ሆስፒታል ረዳት ፕሮፌሰር ናቸው። የሁለቱን እናቶች ችግር እንደሚረዱ ይናገራሉ። ሕክምናውን ከመስጠት በተጨማሪ በየቀኑ የሚሰሙት ማህበራዊ ችግሮች የሕክምና ባለሙያዎችን ጭምር ከፍተኛ ጭንቀትና ጉዳት ውስጥ እንደሚከታቸውም ይገልጻሉ።
የሕክምና ባለሙያዎች ሲገባ በላይ በጣም ትራውማታይዝ ሜንታሊ በጣም ከሚገባ በላይ ማከም ብቻ አይደለም እንደተባለው የበሽተኞቹን ራሱ አንድ ትልቁ ነገር በሽተኛ መሆኑ ጎጂ መሆኑን ራሱ ማያውቁ ህብረተሰቦች አሉ። ግንዛቤያችን ከሚገባ በላይ አነስተኛ ነው። እዛ ላይ እንደገና በሽተኛው ወረፋው ደርሶት እንኳን ወይም ደግሞ ለምርመራ መጥቶ እንኳን የሚቆይበት ቦታ እንኳን የለውም። በሽተኛው ይጠብቅበት ማለት ነው። ህክምናው የጨረሰ ህክምና አብዛኛው ጊዜ በተመላላሽ ህክምና ነው የምንሰጣቸው። ያንን ሁሉ ለመከታተል የተወሰኑ ድርጅቶች አሉ፣ የግለሰብ ድርጅቶች የሀገር በቀል የሆነው እንትኖች አንድ ሁለተኛ፣ ሌላ ደግሞ የካንሰር ማህበር በሽተኞች ቪክቲሞቹ አሶሲዬሽን አለ። የተወሰኑ ድሀ ነው ሌላ ምንት የላቸውም የተባሉትን ወስደው ያሳድረው አብልተው አጥጥሰው ያመጣቸዋል፣ ለጨረሰ ህክምና ቀርባሉ። ግን ያ በቂ አይደለም። ከሚቀጥለው ለበሽተኛ ለምርመራ ለህክምና ይንገላታል። የእኛ ሪስፖንሲቢሊቲ አከም ነው። ያንን ነገር ለማድረግ ግን በጣም ከባድ ነገር ነው፣ ትልቅ ፈተና ነው። ህክምና ባለሙያዎችም ከሚገባ በላይ ትራውማታይዝድ ናቸው። ሜንታሊ ከሚገባ በላይ በጣም
በጭንቀት ውስጥ ነው ተወጥረው የሚሰሩት።
የጨረሩ ብቻ ሳይሆን እንደገና ተጨማሪ የኬሞቴራፒ የሚባል
በደም ስር የምንሰጠው የካንሰር መድኃኒቶች አሉ። እነሱም ኮንቲኒቲ የላቸውም። አንዳንዴ ይኖራሉ፣ አንዳንዴ አይኖሩም። የለም ብሎ ለማለት በጣም ከባድ ነው። በመንግስት ቤት የሌሉ በፕራይቬቶች ኖሩና ግን ገንዘቡ ያው ኬሞቴራፒ ውጭ ማንኛው ሀገር እንደሚታወቀው በጣም ኤክስፔንሲቭ ነው። በጣም ከሚገባ በላይ ያንን ቶለሬት ማግኘት መግዛት ስለማይችሉ መድኃኒቱን ሳይወስዱ ሳያቋርጠው ጥለው የሚሄዱ በጣም ብዙ በርካታዎች ናቸው።
በጥቁር አንበሳ ሆስፒታል የሚገኘው የካንሰር ሕክምና ማዕከል ብቸኛው እንደሆነ ዶክተር ወንድማገኝ ይናገራሉ። የጨረር ሕክምናው የሚሰጠው በዚህ ማዕከል ብቻ ነው። ረጅም ጊዜ ተራ በሚጠበቅበት ወቅትም የበሽታው ደረጃ ከፍ የሚልበት መንገድ ሰፊ ነው ብለዋል።
አሁን በሽተኛው አርሊ መጥቶ ምክንያቱም መጠበቅ ስላለበት ከአንዱ ደረጃ ወደ ሁለተኛ ደረጃ ወደ ሶስተኛ ደረጃ የማደግ ነገር አለ። ሲጠብቁም የሚሞቱ በሽተኞች በጣም በርካቶች ናቸው። ግን እኛ ባለው ሪሶርስ በፍቅ መከዝ ብቻ ነው። በኦንሊ ሴንተር ነው ሁለት መሳሪያዎች ነው ያሉት። ኮባልት የሚባሉ የጨረማ ምንጭ መሳሪያዎች ነው የምንጠቀመው። ከነዛ ውስጥ አብዛኛው ጊዜ አንዱ ብቻ ነው የሚሰራው። ለዛ ነው ከሚገባው በላይ ረዥም ወረፋና እንግልት ነገር የሚደርሰው። ይህንንም ያው መንግስት በተቻለው መጠን ሪፒትሊ ኦልሞስት 10 ዓመት 12 ዓመት ይሆነዋል የሆነ ኤክስፓንሽን ፕሮግራም አለው። 5 ሴንተሮች በኢትዮጵያ ውስጥ ፋፋል ተብሎ ከተጀመረ ቆይቷል። እስካሁን ድረስ ኮንስትራክሽን ላይ ናቸው እንጂ ሌላ ቦታ የተጀመረ ሕክምና ነገር የለም።
ዶክተር ወንድማገኝ የተለያዩ ጥናቶችን ጠቅሰው እንደሚናገሩት በአሁኑ ሰዓት የማህፀን ጫፍና የጡት ካንሰር ታካሚዎች ቁጥር እየጨመረ ነው። ቢያንስ የተጀመሩት ዩኒቨርሲቲዎች ሕክምና ማዕከላት ቢጠናቀቁ ችግሩን መቀነስ ይቻላል ይላሉ። በተጨማሪም ያለውን ከፍተኛ የባለሙያ እጥረት ማሳደግ አብሮ ሊታይ የሚገባው ጉዳይ እንደሆነም ይናገራሉ። የጤና ጥበቃ ሚኒስቴር ሚኒስትሩ ዶክተር አሚር አማን የካንሰር ሕክምና ማስፋፊያ ማዕከላቱ ግንባታ ለ12 ዓመታት ዘገየ መባሉን ባይቀበሉም ለ5 ዓመት መሆኑን ግን ያረጋግጣሉ።
ጥቁር አንበሳ ማስፋፊያ ጨምሮ 5 ቦታዎች ላይ አይደር፣ መቀሌ ላይ፣ ጎንደር፣ ጅማ፣ ሐዋሳ እና ሐረር እነዚህ ላይ 5 ተጨማሪና የጥቁር አንበሳ ማስፋፊያ ከጀመር ወደ 4 ዓመት ነው። ጤና ጥበቃ ሚኒስቴር 18 ወስዶ ዩኒቨርሲቲ እነዚህ ደግሞ የጠቀስኳቸው የዩኒቨርሲቲ ሆስፒታሎች ስለሆኑ ከዩኒቨርሲቲ ሆስፒታሎች ጋር ተነጋግረን ግንባታውን የዩኒቨርሲቲ ሆስፒታሎች እንዲሰሩ ማሽን በጣም ኤክስፔንሲቭ ማሽን ነው። 2-3 ሚሊዮን ዶላር የሚሸጥ ማሽን ነው። አስመጠም አስገጠም እና ሌሎች የተያያዙ ነገሮችን ደግሞ ጤና ጥበቃ ሚኒስቴር እንዲሰራ ተነጋግረን ግንባታው ነው። 6 ማሽኖች 3 ማሽኖች ሀገር ውስጥ ገብተዋል። 3ቱን መግባት እየቻሉ ህንጻው ስላላለቀ ነው እንዲቆዩ ያደረግናቸው። በአሁኑ ሰዓት እንግዲህ ግንባታውን በሚመለከት የመቀሌ ላይ ያለው የአይደር ሆስፒታል እየተሰራ ያለው 60% ፊዚካል አስተጣጠም ላይ ነው ያለው። በሶስት ወር ውስጥ ያልቃል ተብሎ ነው እንግዲህ አሁን ከፕሮጀክት የተሰጠን ከዩኒቨርሲቲ። የጎንደሩ 95% ተጠናቋል። 1 ወር ነው የተሰጠን። የጅማው 100% ተጠናቆ አንዳንድ የኢንስታሌሽን እና የመሳሰሉት ስራዎች ነው የሚቀሩት፣ እሱ እየተሰራ ነው። የሐዋሳው 95% ተጠናቋል፣ እሱም በአንድ ወር ውስጥ ነው። የጥቁር አንበሳው ልክ እንደጅማው መስፋፊያው 100% ተጠናቆ የኢንስታሌሽን ነው እየጠበቀ ያለው። የሀረርም ተመሳሳይ። ስለዚህ በሐረር በጥቁር አንበሳና በጅማ ያለውን ማሽኑን ተከላ እየጀመርን ነው። ከማሽን ተከላ በኋላ የኮሚሽን ስራ የመሳሰሉትን ይዘው ቶሎ ወደ ፍሬ ይገባሉ እናስባለን። የሐዋሳውና የጎንደሩ 1 ወር፣ የአይደር ደግሞ 3 ወር ነው ግንባታውን እየጠበቅን ያለው። ስለዚህ ግንባታው በጣም ዘግቷል። የማሽን ጊዜ በእኛ የተፈጸመ በፍጥነት ተጠናቆ ለማገር ስ ቆይቷል። ማሽኑ የሶስቱን ቀደም እንዳልኩት ወደ ኋላ ቀርቶ እንዲገባ እያደረግን ነው።
ዶክተር አሚር እንደሚሉት በሚኒስቴር መስሪያ ቤቱ በኩል ማሽኖቹ ተገዝተው ግንባታዎቹን በመጠባበቅ ላይ ናቸው። የሶስቱ ከ1-3 ወራት ባለ ጊዜም ይጠናቀቃል ብለዋል። የካንሰር ታማሚዎቹ ወይዘሮ ነጻነትና ወይዘሮ ባትሪ በበኩላቸው እነርሱ ያሳለፉትን ስቃይ ሌሎች ታማሚዎች እንዳያሳልፉ ተማጽነዋል። የጡትና የማህፀን ካንሰርን በተመለከተ ከጨረር ሕክምናው በመለስ ያለውን የግንዛቤ መፍጠርና ሕክምና ጉዳይ ከሌሎች የጳውሎስ ሆስፒታል የሕክምና ባለሙያዎች ጋር ውይይት አድርገናል። በሚቀጥለው ፕሮግራም እመለስበታለሁ።
አመሰግናለሁ ጽዮን። ቆንጆ ቅንብር ነበር። ተከታዮቹንም ክፍሎች እንግዲህ እንጠብቃለን። ለዛሬ ጊዜው በማብቃቱ እዚህ ላይ እናቁም። እስከ ማጠቃለያው አድማጮቻችን ከአንድ ጣዕመ ዜማ ጋር እንተዋችሁ። አንድ ጋብዥን እስቲ ሲሆን
ሰለሞን ስቲል ዛሬ ለአንተ እድሉ ይሰጥህ።
መልካም የእኔ ግብዣ ነው። ተከታዩ ላንችም ሙሉን ምሽት ሊያዝሽ
እስከ ማጠቃለያው ከተከታዩ ዜማ ጋር እንተዋችሁ።
አድማጮች አሁን የማጠቃለያ ዜናዎችን አሰማለሁ። በሮይተርስ የዜና ወኪል ዘገባ መሰረት ዛሬ በሱዳን ምስራቃዊ ግዛት በአልገዳሪፍ በደረሰው የሄሊኮፕተር አደጋ በትንሹ 7 የአካባቢው ባለስልጣናት ሞተዋል። ከአደጋው ሰለባዎች መካከልም የክፍለ ሀገሩ አስተዳዳሪና 3 የደህንነት ባለስልጣናት ይገኙበታል ተብሏል። በዛሬው የአውሮፕላን አደጋ ሌሎች ቁጥራቸው ለጊዜው በውል ያልተገለጸ ሰዎችም ጉዳት ደርሶባቸዋል። የክፍለ ሀገሩን የጸጥታ ሁኔታ ለመመልከት ነበር ተብሏል። ባለስልጣናቱ ይዟዟር የነበረው በትክክል ያደጋው ምክንያት ግን እስካሁን ግልጽ አይደለም። የአልገዳሪፍ ክፍለ ሀገር በአብዛኛው በእርሻ መስኩና በግብርና ፕሮጀክቶቹ ይታወቃል። ባለፉት 2 ቀናት በህገ ወጥ መንገድ ሲዘዋወር የነበረ $64,000 እና 56 ሽጉጦችን በቁጥጥር ስር መዋሉን የገቢዎች ሚኒስቴር አስታውቋል። ከትላንት በስቲያ ይቅርታ፣ በቶጎ ጫሌ ንግስቲ ገብረ እግዚአብሔር የተባለች ግለሰብ $64,050 ደብቃ ወደ ውጭ ለማሸሽ ስትሞክር ተይዛለች ብሏል የሚኒስቴሩ የህዝብ ግንኙነት ክፍል። በዚህ ሁለት አቶ ገብረ ህይወት ትኩሴና ዘሚካኤል ገብረ ህይወት የተባሉ ተጠርጣሪዎች በተሽከርካሪ 302 ሞባይል ቀፎዎችን በህገ ወጥ መንገድ ወደ ሀገር ለማስገባት ሲሞክሩ ተይዘዋል ብሏል። ከቅርብ ጊዜ ወዲህ የጉምሩክ ቁጥጥር ስርዓት ተጠናክሮ መቀጠሉ የተገለጸ ሲሆን ህብረተሰቡም ሀገር የሚበጠብጡ ህገወጥ ድርጊቶችን በመጠቆም ትብብር እንዲያደርግ ተጠይቋል። ከየመን ጠቅላላው ህዝብ 2/3 ማለትም 20 ሚሊዮን የሚሆነው የምግብ ዋስትና የለውም። ለዚህም ዋና ምክንያቱ ያችን ድሮም ደሃ ሀገር ክፉኛ የደቆሳት የእርስ በርስ ጦርነት ነው። የዓለም የምግብ እርሻ ፕሮግራም ፋኦ፣ ዩኒሴፍ እና የዓለም የምግብ ፕሮግራም WFP ትላንት በጋራ ያወጡት መግለጫ ግጭቶች በዓለም አስከፊ ለሆነው ሰብአዊ ቀውስ አስተዋጽኦ አድርገዋል ብለዋል። ድርጅቶቹ በመግለጫቸው አክለውም በየመን ዛሬ 15,900,000 ህዝብ ከእንቅልፉ የሚነቃው ተርቦ ነው፣ የሚላስ የሚቀመስ የለውም ብለዋል። በፈረንሳይ የሎ ቬስት የሚሉት የተቃውሞ እንቅስቃሴ በሀገሪቱ ዙሪያ እየተካሄደ ሲሆን ትላንት 2000 የሚጠጉ ሰልፈኞች ተይዞ መታሰራቸው ተዘግቧል። አድማጮች ለሰዓቱ ያለን ዜና ይሄው ነው።
ክብራትና ክብራን አድማጮች ዝግጅታችን ተጠናቀቀ።
ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና
እኔም ሶሎሞን አባተ ነን።
ከኛ ጋር ስላመሻችሁ እናመሰግናለን።
ሰላም በደህና ደሩ።